Gambino B.O.A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ፣ ጽዮን ግርማ። እዚህ ከጋቢና ቁጭ ብላለች ከጎኔ።
ሰላም፣ እንደምን አመሻችሁ። በኦሮሚያም ሆነ በሌሎች የሀገሪቱ አካባቢዎች ለተፈጠረው የህዝብ ቅሬታ መንግስታቸውና ፓርቲያቸው ኃላፊነት እንደሚወስዱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ለፓርላማ በሰጡት ማብራሪያ አስታውቀዋል።
በእኛ ውስጥ ባለ ብልሽት ምክንያት ከጊዜ ወደ ጊዜ የህዝቡን ጥያቄዎች ፈጥኖ ምላሽ ባለመስጠት ምክንያት ከህዝብ ጋር ቅራኔ ውስጥ እየገባን መጥተናል።
አቶ ገመቹ ገንፌ ናቸው። ኮንሶ ከወረዳ ዞን ማደግ አለባት በማለት ከመንግስት ጋር ለመነጋገር ከተወከሉት ኮሚቴ አንዱ ናቸው። ይህን ጥያቄ በማንሳታችን የባህል አባታችንን ጨምሮ ወደ 200 ሰዎች ታስረውብናል ይላሉ።
ምንም አይነት እንቅስቃሴ ያለበት የንግድ እንቅስቃሴ ቆሟል። የእርሻ እንቅስቃሴ ቆሟል። ወጣቶች የሚንቀሳቀሱበት ከመቶ የሚበልጡ ሞተሮች ተቀምጠዋል።
ከተመሰረተ ከአራት ዓመት ተኩል በላይ የሆነው የጃኖ ባንድ 4 ድምፃውያንና 6 የሙዚቃ መሳሪያ ተጫዋቾችን የያዘ ነው። አባላቶቹን አነጋግረናል።
ቻለም መጠን በጥንካሬ ለመስራት እየሞከርን ነው።
ሌሎች ወቅታዊ ዝግጅቶችንም አካተናል። አብራችሁን ቆዩ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ከተጀመረ 4 ወራትን ያስቆጠረው የኦሮሚያ ክልል ተቃውሞ አሁንም በአንዳንድ ከተሞች እየቀጠለ መሆኑ እየተገለጸ ነው። የአፋን ኦሮሞ ዝግጅት ክፍል በዛሬው ዕለት በጠናቀሩት ዘገባ በነጆ ከተማ ከ30 በላይ ነዋሪዎችና ተማሪዎች መታሰራቸውን፣ ከእነዚህ ውስጥ 2ቱ ባለፈው ቅዳሜና እሁድ ፍርድ ቤት ቀርበው ህዝብን ለተቃውሞ በመቀስቀስ ወንጀል የሁለት ወር እስር ተፈርዶባቸዋል። ነዋሪዎቹ በከተማው አሁንም ሰላም የለም እያሉ ነው። ፖሊስ በበኩሉ ሁሉ ነገር ሰላም ነው ብሏል። አድማጮች፣ የዚህን ዜና ዝርዝር በምሽቱ 3 ሰዓት ፕሮግራማችን ይዘን እንመለሳለን። በህገ ወጥ መንገድ ወደ ኬንያ ገብተዋል የተባሉ 23 ኢትዮጵያውያን በዋና ከተማይቱ ናይሮቢ በስተ ሰሜን በሚገኝ ካዋ ፎስት በሚባል ስፍራ ተይዘው ታስረዋል። የናይሮቢው ሪፖርተራችን ገልሞ ዳዊት ማምሻውን በላከው ዘገባ እንደጠቆመው ኢትዮጵያውያኑ ወደ ኬንያ የገቡት በቅርቡ ሲሆን ያመጣቸው ሰውም ወደዚያ ያስገባቸው ስራ እንደሚያስቀጥራቸው ነግሯቸው እንደነበር ለፖሊስ ከሰጡት ቃል ለማወቅ ተችሏል። 5 የዩናይትድ ስቴትስ ምክር ቤት አባላት 1 በእስር ላይ የሚገኙ የቀድሞ የጋምቤላ አስተዳዳሪ እንዲለቀቁ የተጠየቁበትን ደብዳቤ ከትናንት በስቲያ ለዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ላኩ። የምክር ቤት አባላቱ በኢትዮጵያ ይፈጸማል ያሉት የፖለቲካ መሪዎች አፈና እንዲቆም ለሚስተር ኦባማ ግፊት ያደርጉ ዘንድም ጥያቄ አቅርበዋል። ራሱን እስላማዊ መንግስት ብሎ የሚጠራው አሸባሪ ቡድን ወታደራዊ ጦር መሪ በደረሰበት የአየር ጥቃት ክፉኛ መቁሰሉን ግን ደግሞ አለመሞቱን የሶሪያን ቀውስ የሚከታተል አንድ ቡድን አስታውቋል። ዋና ቢሮ ብሪታንያ ውስጥ የሆነው ይኸው የሶሪያ ሰብአዊ መብት ይዞታን የሚቆጣጠረው ቡድን በዛሬው ዕለት እንዳስታወቀው ታርካሃን ባትሪው ሻሊ እንዲሁም አቡ ኦማር አልሻሂኒ ወይም ኦማር ደ ቺቺኒ እየተባለ የሚጠራው ይኸው የነጠኛውን ቡድን ጦር አዛዥ ጥቃቱ ከደረሰበትና ከቆሰለ በኋላ ሶሪያ ውስጥ ወደሚገኝና የቡድኑ ዋና ይዞታ ወደሆነው ራቃ ለሕክምና መወሰዱም ታውቋል። በመጨረሻም የቀድሞ የኡጋንዳ ጠቅላይ ሚኒስትር አማም ማምባዚ ፖሊሶች የጠበቃቸውን ቢሮ ሰብረው ለመግባት አንዳንድ ጠቃሚ መረጃዎቹን እንደወሰዱ አስታውቋል። አድማጮች፣ ለዕለቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ጉርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር
በኦሮሚያም ሆነ በሌሎች የሀገሪቱ አካባቢዎች ለተፈጠረው የህዝብ ቅሬታ መንግስታቸውና ፓርቲያቸው ኃላፊነት እንደሚወስዱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ ለፓርላማ በሰጡት ማብራሪያ አስታውቋል። ጠቅላይ ሚኒስትሩ ዛሬ ለፓርላማ በሰጡት ማብራሪያ ሌላ አካል ላይ ጣታቸውን እንደማይቀስሩም ተናግረዋል። ለጥያቄዎች ፈጥነን ምላሽ ባለመስጠታችን ከህዝቡ ጋራ ቅራኔ ውስጥ እየገባን መጥተናልም ብለዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
የገዢው ፓርቲ የኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በፓርላማው ሲገኙ ለማፋሳሽ ከሆነው የኦሮሚያ የተቃውሞ እንቅስቃሴ በኋላ ለሁለተኛ ጊዜ ነው። የዛሬው ማብራሪያቸው ግን በይዘቱ የተለየ በአቀራረቡም የተለሳለሰ ሆኖ ታይቷል። በዚህ ጉዳይ ላይ የቀረበውን ጥያቄ መመለስ የጀመሩትም መንግስታቸውና ፓርቲያቸው ሙሉ ኃላፊነት እንደሚወስዱ በመጠቆም ነው።
ባለፈው እንደተባለው ለተከበረው ምክር ቤት ማብራሪያ ሰጥቻለሁ። በዛሬውም ሪፖርቴ ውስጥ ለማካተት ሞክሬያለሁ። የዚህ ጉዳይ አሁንም ደጋግመንም የምንለው ሌላ አካል ላይ ጣት ከመቀሰር ይልቅ ችግሩ የራሳችን እንደሆነ አሁንም አስምረን መሄድ አለብን።
ኦሮሚያን ጨምሮ በአንዳንድ የአገሪቱ አካባቢዎች ወደ ግጭት ያመራውም መንግስታቸው ከህዝቡ ጋር የገባው ቅራኔ መሆኑን ጠቅላይ ሚኒስትሩ አስረድተዋል።
በእኛ ውስጥ ባለ ብልሽት ምክንያት ከጊዜ ወደ ጊዜ የህዝቡን ጥያቄዎች ፈጥኖ ምላሽ ባለመስጠት ምክንያት ከህዝብ ጋራ ቅራኔ ውስጥ እየገባን መጥተናል። ይሄ የተገባበት ቅራኔ አንዳንድ ቦታዎች ላይ ወደ ግጭት አምርቷል።
የህዝቡ ቅሬታ መነሻ የመልካም አስተዳደር ችግር መሆኑን የገለጹት ጠቅላይ ሚኒስትሩ ከዚህ ቀደም በተለያዩ ባለስልጣናት የተጠቀሰውን ሐሳብ አጠናክረዋል። ይህ ደግሞ በሁሉም የአገሪቱ አካባቢዎች ያጋጠመ ሁኔታ መሆኑን አመልክተዋል።
ኦሮሚያ ውስጥ ግጭት ስላለ ሌላ ጋር ይሄ ችግር የለም ማለት አይደለም። ከትግራይ ጀምሮ እስከ ደቡብ ጫፍ ድረስ ይሄ ችግር ያውና ተመሳሳይ ነው። የግጭትና ያለመገጨት ልዩነት ብቻ ነው። ስለዚህ ግጭቱ ባልተፈጠረበት አካባቢ ችግራችንን ቶሎ ፈተን ከህዝቡ ጋር መታረቅ፣ ግጭት በተፈጠረበት አካባቢ ደግሞ ግጭቱን አርግበን በተመሳሳይ ሁኔታ ከህዝቡ ጋር መታረቅ እንጂ ኦሮሚያ ላይ የሆነ ነገር ግጭቶች ስለተፈጠሩ የተለየ ተደርጎ መታየት የለበትም። በሁሉም አካባቢዎች የመልካም አስተዳደር ችግሮች አሉብን ብለናል።
ጠቅላይ ሚኒስትሩ በዚሁ ማብራሪያቸው በህዝቡ ውስጥ የተፈጠረው ቅሬታና የተከተሉት ተቃውሞዎች ትምህርት የተወሰደባቸው መሆኑንም ተናግረዋል። ያንን ለማስተካከል እንደሚሰራም አስታውቀዋል።
ከዚህ የምንማረው ትምህርት ካሁን በኋላ አርሶ አደራችንም ሆነ የከተማ ነዋሪ የነቃ ስለሆነ በትከሻው ላይ ተጣብቆ መኖር አይቻልም። የሚስተካከሉ ጉዳዮችን ፈጥነን ማስተካከል አለብን። ችግሩ የኛ ነው ብሎ መውሰድ ነው። ይሄ በሚሆንበት ጊዜ ሌሎች የተለያየ ሙከራ የሚያደርጉ አካላት እንደሚከስሙ ምንም ጥያቄ የለው። እድል ያገኙት ድሮም ቢሆን የሚፋፉት በእኛ ችግር ላይ እየተመገቡ ነው። ስለዚህ አሁን ዋናው ጉዳይ በገዢው ፓርቲ ውስጥ በኢህአዴግም በአባል ድርጅቶችም ውስጥ በታዳጊ ክልሎች አጋር ድርጅቶችም ውስጥ ያለ የኪራይ ሰብሳቢነት፣ የሙስና፣ የብልሹ አሰራር ችግሮችን ነቅሰን ማስተካከል። ይህን በማድረግም በጥሩ ሁኔታ ስራ ለመፈጸም የሚያስችል ግንባታ ማካሄድ ነው። ይሄንን ደግሞ ለብቻችን ሳይሆን ህዝቡን በሙሉ አቅሙ በሙሉ ቀልቡ እንዲሳተፍ በማድረግ መፍታት ነው። ይሄ ስራ ተጀምሯል፣ አጠናክረን መቀጠል ነው። ስለዚህ ችግሩ የራሳችን ነው ብለን ወስደን መፍታት አለብን። ሌላ ምክንያት መፍጠር ማለት የውድቀት የቀዳሚው የውድቀት መንገድ ነው።
ለህዝብ ጥያቄ ፈጣን ምላሽ አለመስጠት በሌሎች አካባቢዎች ለተፈጠሩ የጸጥታ ችግሮችም ምክንያት መሆኑን ጠቅላይ ሚኒስትሩ ጠቁመዋል። በአማራ ክልል የተነሳውን የቅማንት ህዝብ የማንነት ጥያቄ በምሳሌነት በመውሰድ
የቅማንት ህዝብ የማንነት ጥያቄ በመጠየቁ ምክንያት አንዳንድ ሰዎች የዚህን ጥያቄ ኮንፊውዝ በማድረግ በፍጥነት መመለስ የሚገባውን ነገር በጥናት በመሳሰሉ ጉዳዮች አጓተውታል። እንደዛ መሆን አልነበረበትም።
ጠቅላይ ሚኒስትሩ ከዚሁ ከማንነት ጥያቄ ጋር በተያያዘ በሰጡት ማብራሪያ በወልቃይት አካባቢ የተነሳውን ጉዳይ በቀጥታ አልጠቀሱም። ኢትዮጵያ ውስጥ ያልተመለሰ የማንነት ጥያቄ የለም ሲሉ ግን ተናግረዋል። ጠቅላይ ሚኒስትር ኃይለማርያም ከዚህ ቀደም በሰጧቸው አስተያየቶች በኦሮሚያና በሌሎችም የሀገሪቱ አካባቢዎች ለተከሰቱ ግጭቶች ተጠያቂ ያደረጉት የተለያዩ የፖለቲካ ድርጅቶችን ነው። በአገር ውስጥና በውጭ የሚንቀሳቀሱት እነዚሁ የፖለቲካ ድርጅቶች በግጭቱ እጃቸው እንዳለበት ነበር የገለጹት። በዛሬው ማብራሪያ ይሄንን በቀጥታ አልተናገሩም። ይልቁንም እርሳቸው በሚመሩት ፓርቲና መንግስት ውስጥ አሉ ባሏቸው ችግሮች ላይ አተኩረዋል። አሁን ያለው ሁኔታ ፓርቲያቸው ኢህአዴግ በየጊዜው ካጋጠሙት ፈተናዎች አንዱ መሆኑን ጠቁመዋል። እርሳቸው እንዳሉት ከ15 ዓመታት በፊት የተሐድሶ እንቅስቃሴ ሲካሄድ ከዚህ የከፋ ችግር ውስጥ ነበሩ። በዚያ ሁኔታ ውስጥ አልፈናል፣ ይሄንንም እንወጣዋለን ያሉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በፓርላማው የተገኙት የመንግስታቸውን የስድስት ወራት ያፈጻጸም ሪፖርት ለማቅረብ ነው። በሌሎች ጉዳዮች ላይ የሰጡትን ማብራሪያ በቀጣይ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Sharan
Gabina
VOA
Sharan Gabina
Blashangul 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 Zagabina Zagabina Blashangul
የኮንሶ ህዝብ በዞን ስር እንዲተዳደርና ከተማው እየተጠበቀ ባለበት ወቅት ይባስ ብሎ ከ2003 ዓመተ ምህረት ጀምሮ ተተዳደረበት ከነበረው ልዩ ወረዳነት ካለ ህዝቡ ፍላጎት ወደ ወረዳነት ዝቅ ተደረገች። ይህም አግባብ አለመሆኑን ጠቅሰን ህገ መንግስቱ በሚያዘው መሰረት ከ55000 ሰው በላይ ፊርማ አሰባስበን ከተማዋ በዞን እንድትተዳደር ጠየቅን የሚሉት በዚህ ጥያቄ ላይ ከመንግስት ጋር ለመነጋገር በህዝብ ከተመረጡ 12 የኮሚቴ አባላት አንዱ አቶ ገመቹ ገንፌ ናቸው። ለዚህ ጥያቄ ምላሽ በመስጠት ፈንታ የባህል አባታችንን ጨምሮ ወደ 200 ሰዎች የሚጠጉ ታስረውብናል ይላሉ። ጽዮን ግርማ ገመቹ ገንፌን አነጋግራቸዋለች።
አመሰግናለሁ አቶ ገመቹ ገንፌ። በኮንሶ ወረዳ በህዝብ ከተመረጡ 12 ኮሚቴ አባላት መካከል አንዱ ኖት። ሰሞኑን በኮንሶ ሰዎች እየታሰሩ እንደሆነ ከእናንተ ከተወከሉት ከ12 ኮሚቴው መካከልም አንድ የሀገር ሽማግሌ እንደታሰሩባችሁ ሰምተናል። ማን ናቸው የታሰሩት?
የታሰሩት አቶ ገላ ገዛሃኝ ይባላሉ። የኮንሶ የባህል አባት ናቸው። በይበልጥ ደግሞ አንድ ጎሳን በላይነት የሚመሩ ሆኖ ነገር ግን እሳቸው ውክልና አጠቃላይ የኮንሶ ጎሳዎች ጭምር የሚወክል ነው። በግጭት ጊዜም በሰላም ጊዜም ነገሮችን ሰላማዊ ለማድረግ የሚሰሩ ናቸው።
መቼ ነው የታሰሩት?
አርብ ዕለት ያው ከሰዓት በኋላ እሳቸው ከቤት ታፍኖ ነው የተያዙት። ሲያዙ ለስብሰባ እንፈልገውታለን ብለው ነው ከቤት ያወጡ። ቀጥታ ከተማውን አቋርጦ ወደ አርባ ምንጭ ፖሊስ ጣቢያ ነው ያስገቧቸው። የባህል እቃቸውን ከእጃቸው ላይ ከጭንቅላታቸው ላይ ያደረጉትን የባህል እቃ ሙሉ በሙሉ እንደገፈፏቸው ነው ተረዳ ነው።
የታሰሩበት ምክንያት አውቃችኋል?
ያው የኮሚቴ ተወካይ ስለሆኑ ይህንን ጥያቄ ለፌዴራል መንግስትን በምናቀርብበት ለክልል መንግስትን በምናቀርብበት ጊዜ ያው ኮሚቴውን በመወከል ሲመላለሱ ነበር። እንደገና ደግሞ ተጀመረው ሰላማዊ የሆነ የህዝብ ጥያቄ በሰላማዊ መንገድ እንዲሄድ መንግስትም ትልቅ አደራ ጥሎባቸው እየነበረና ህዝብን በዚህ ሁኔታ በሰላም እንዲሄድ ሲያስተባብሩ ስለነበር በተለይ ጥያቄውን በማድረስና ይህ ጥያቄ ደግሞ እልባት እንዳገኝ ባደረጉት ጥረት የክልሉ መንግስትና የዞኑ መንግስት ጥያቄውን መጠየቅ ስላልወደደ ነው ያሰሯቸው።
ፍርድ ቤት አልቀረቡ?
በአምስተኛ ቀን ፍርድ ቤት ቀርበዋል። ፍርድ ቤት ከቀረቡ በኋላ እንደገና ተጨማሪ የአስራ ሁለት ቀን ቀጠሮ ተጠይቆባቸው እስር ቤት ነው ያሉት።
የጊዜ ቀጠሮ ሲጠየቅ ምን ምክንያት ቀረበባቸው?
ከእሳቸው ጋር ያሉ ብዙ ሰዎች ገና ለእስር ስለሚፈለጉ እነዚህ ሰዎች ጨምረን ወደ እነሱ ስለምናመጣ እንደገና ደግሞ ብዙ የፈጸሙት ወንጀል ስላለ ይህንን ወንጀል እስከምናጣራ ድረስ መረጃ ያጠፉብናል፣ ይሆናሉ፣ እንዲያደርጋሉ በማለት ነው ቀነ ቀጠሮ የተጠየቀባቸው አይደል።
ዋና ዋና የምትሏቸው ጥያቄዎች ምን ነበሩ?
ጥያቄዎቹ የኮንሶ ህዝብ ከዚህ ቀደም በልዩ ወረዳነት ይተዳደር እንደነበር ይታወቃል። ከ2003 ዓ.ም በፊት 2003 ዓ.ም ላይ ግን የህዝቡ ሳያውቅ ህዝቡ ሳይመክርበት ሳይስማማበት በምክር ቤትም ሳያጸድቆ ጥቂት የአመራሮች ግንባር ቀደም አመራሮች በተስማሙበት ብቻ የኮንሶ ህዝብ ከልዩ ወረዳነት ወደ ወረዳነት ዝቅ ብሎ ከሌሎች አራት ወረዳዎች ጋር እንዲዳበል እና ያላመነበት ዞን እንዲሆን በመደረጉ በህዝቡ ውስጥ ጥያቄ ነበር። ነገር ግን ከዛ በኋላም ቢሆን በህዝቡ ላይ የተከሰተው ልማታዊም፣ ፖለቲካዊ፣ ማህበራዊ ብዙ ቀውሶች ስለነበሩ ይሄ ህዝቡን እጅግ በጣም ስላስቆጣ በመጨረሻም ደግሞ በሶስት ቀበላት ከነ በጀታቸው ህዝቡ አሁንም ሳያውቅና ሳይመክርበት ከልዩ ወረዳው በመቆረጡ ከዚህ የተነሳ ህዝቡ በጣም ስለተቆጣ ከዚህ ዞን ጋር መኖር አልችልም በማለት የራሱን ዞን ለመመስረት ደግሞ በቂ እና የሚያሟላ ስለሆነ በዞንነት ይደራጃሉ የሚል ጥያቄ ነው ያቀረበው ህዝቡ።
አሁን ኮንሶ ያለው ሁኔታ ምን ይመስላል?
ኮንሶ በአሁኑ ሁኔታ እንግዲህ በክልሉ ልዩ ኃይል፣ በመከላከያ ሰራዊት እና በፌደራል ፖሊስ ነው የተወረረው። እነዚህ አካላት ደግሞ በህዝቡ ላይ ጥይት እያዘነቡ ነው ያሉት፣ አስለቃሽ ጥይት እየተኮሱ ነው ያሉት። ዘረፋ አለ፣ ቅሚያ አለ፣ ምንም አይነት እንቅስቃሴ የለም። የንግድ እንቅስቃሴ ቆሟል፣ የእርሻ እንቅስቃሴ ቆሟል። ወጣቶች የሚንቀሳቀሱበት ከመቶ የሚበልጡ ሞተሮች ተቀምጠዋል። ስራ መስራት አልተቻለም። ሰው ሁሉ ወዴት እንደሚያመለክት ግራ ተጋባበት ነው። ህዝቡ ተጨንቋል። በቃ ኮንሶ ይህንን በዞን የመደራጀት ጥያቄ በማቅረቡ ብቻ ከልክ ያለፈ መዓት ሰራዊት በህዝቡ ላይ ማፍሰስ ነው። ህዝቡ ደግሞ ተረጋግቶ ተማሪው እንዳይማር፣ አርሶ አደሩ ስራ የስራውን ንግዱ የንግዱ ማህበረሰብ ስራቸውን በአግባቡ እንዳይሰሩ ይሄ ሰራዊት ደግሞ እያስጨነቀ ነው ያለው። ይህ ሰራዊት እንዲነሳለት ህዝቡ በሚጮህበትና በሚጠይቅበት ጊዜ እነዚህ ህዝብን ያስመርሩና ህዝብ የተፋቸው አመራሮች የተለያየ ምክንያቶችን እየፈበረኩ ህዝብ ሰራዊቱ እዚህ እንዲቆይ ያደርጋሉ።
በዚህ ጉዳይ ላይ ምላሽ ለማግኘት ከወረዳው ኃላፊዎች ጀምሮ የደቡብ ክልል ባለስልጣናት ድረስ ያደረግነው ሙከራ አብዛኛዎቹ ስልክ ባለመመለሱ ምክንያት ምላሻቸውን ማካተት ሳንችል ቀርተናል። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። በአጭር ሞገድ 2680 እና በ15580 ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ድረስ ታገኙናላችሁ። ቀደም ብላችሁ ለማዳመጥ ከፈለጋችሁ ደግሞ ቀጠሯችሁን በመካከለኛ ሞገድ ይሁን፣ በ1431 መካከለኛ ሞገድ ላይ ታገኙናላችሁ። ጋቢና ቪኦኤ።
የሙዚቀኞቹ መግባባትና የመድረክ አያያዛቸው ከዚህ ቀደም ከነበሩት የኢትዮጵያ የሙዚቃ ባንዶች በተመልካች ዘንድ የተለዩና ተወዳጅ እንዲሆኑ አድርጓቸዋል። በተለይም በወጣት ኢትዮጵያውያን ተመልካች ዘንድ ከመስታወት አራጋው ጋር የጃኖ ባንድ አባላት አጠር ያለ ቆይታ አድርገዋል።
ከተመሰረተ ከአራት ዓመት ተኩል በላይ የሆነው የጃኖ ባንድ አራት ድምፃውያንንና ስድስት የሙዚቃ መሳሪያ ተጫዋቾችን የያዘ ነው። የሚጫወቷቸው አብዛኛዎቹ ሙዚቃዎች በቀድሞ ድምፃውያን የተዜሙ የሙዚቃ ስራዎች ናቸው። ሌላው ጃኖዎችን የተለዩ የሚያደርጋቸው ነባር የሙዚቃ ዜማዎችን በአሜሪካዊ የሮክ የሙዚቃ ስልት ደግመው በማቀናበር ለአድማጭ ማቅረባቸው ነው። ጃኖ የሚለውን የባንድ መጠሪያ ለምን መረጣችሁት ስል የባንዱ መሪና ኪቦርድ ተጫዋች የሆነውን በርካታ የሙዚቃ አልበሞችን በማቀናበር የሚታወቀው ኪሩቤል ተስፋዬን ጠይቄው ነበር።
እንግዲህ የቃሉ ትርጉም አብዛኛው ኢትዮጵያዊ እንደሚያውቀው ጃኖ በክብር ጊዜ የሚለበስ በጣም የተከበሩ ሰዎች ወይም አንድ የሆነ ትልቅ በማህበረሰባቸው ውስጥ ጎላ ያሉ ሰዎች በበዓላት እና እንደዚህም በትልቅ የክብር ጊዜ የሚለብሱት ልብስ ነው። ያሚሆኑ ደግሞ ያው ከእኛ ከራሳችን ከባንድ ሜምበሮቻችን የሰጠ ነው ስም ነው። ያው ከጃኖ ጋር የሚያያይዘው ነገር በአብዛኛው ኢትዮጵያዊነቱ እና ያው ያ ነገር የኢትዮጵያዊነት ኩራት የኢትዮጵያዊነት መገለጫ ስለሆነ ያንን ተምሳሌት ለማድረግ ነው።
በመድረክ የምታቀርቧቸው ሙዚቃዎች ማን ነው በአዲስ መልክ የሚያቀናብረው? የስራ ግንኙነታችሁስ ምን ይመስላል? ድምፃዊ ዲበኩሉ ታፈሰ በአጭሩ መልሶልኛል።
ያው ሙዚቃውን ሁልጊዜ ስንሰራ ወይም ደግሞ አሬንጅ ሲደረግ ዜማዎች ሲሰሩ ምናምን ምንሰራው አንድ ላይ ነው። ዜማዎቹን ራሳችን ነው የምንሰራው፣ ሙዚቃውን ደግሞ አንድ ላይ ብቻ አይዲያዎቹን ሰብስበን እናቀናጅና ዜማዎቹንና የግጥሙን አይዲያ በምን ላይ ቢጻፍ ይሻላል የሚለውን እናስብና ለአንዳንድ ጥሩ ገጣሚዎች ይልማ ገብረአብ ጀምሮ ሌሎችም ወጣት ገጣሚዎች አሉ አብረውን የሚሰሩ እንደዛ አድርገን እንሰራለን ማለት ነው። ይሄ ነው ያለው ነገር።
ስለዚህ ግጥሙንም ሆነ የሙዚቃ ቅንብሩ ላይ የሁሉም የባንዱ አባላት ተሳትፎ አለበት ማለት ነው? ስለ ሙዚቃዎቹ ቅንብር የምትለኛለ ኪሩቤል ተስፋዬ።
የሚገርምሽ በአብዛኛው አሁን ጃን ውስጥ የምንሰራቸው ሙዚቃዎች የኢትዮጵያዊ ሩት ያለው መነሻ ያለውን ሙዚቃ ከሮክ ጋር ነው ፊውዝ የምናደርገው እና በአብዛኛው ሮክ ሙዚቃ በተለይ ሄቪ ሜታል በአብዛኛው የጊታር ይሄ ዲስቶርሽን ጊታር እሱን ተኮር ያደረገ ነው እና ብዙ ጊዜ እንዲያውም የጊታሪስቶች ሙዚቃ ነው ሮክ እና በጣም ፓወርፉል የሆነ ድራም ፓወርፉል የሆነ ቤዝ ከዛ ጋር ተደማምሮ ነው እና በአብዛኛው የእኛ ሙዚቃዎች በፐርሰንቴጅ ከወሰድሽው ብዙዎቹን አረንጅ የሚያደርጋቸው ሚካኤል ኃይሉ ነው። ከእኛም በፊት ከባንዱም በፊት በጣም ለሮክ ሙዚቃ ልዩ ፍቅር ያለው እንደዚሁም ደግሞ በሮክ ሙዚቃ ላይ በጣም ጥሩ የሆነ ችሎታ ያለው ሙዚቀኛ ነው እና ያው አብዛኛውን አሁን የተቀላቀለ ስለሆነ አብዛኛው ኢትዮጵያዊ የሆነው ማቴሪያል ላይ አብረን እንሰራለን በጋራ። ግን ዋናውን ይሄ የሙዚቃውን የማያያዙን እና ሙዚቃውን አንድ ላይ ጣም መስጠቱ ላይ ብዙውን የሚካኤልን ድርሻ ነው ያለው።
በሙዚቃ ቅንብሩ አንተና ሚካኤል ኃይሉ ብቻ ናቸው የምትሳተፉት?
ሁለታችንም ብቻም ሳንሆን እንደ ሙዚቀኛ ባንድ ውስጥ ያሉት እያንዳንዱ ሙዚቃ መሳሪያ ተጫዋች፣ ድምፃያኖቹ በጣም አሬንጅመንት ውስጥ በደንብ አስተዋጽኦ ያደርጋሉ። ባንድ ውስጥ ያለውን እምቅ ኃይል በተቻለ መጠን በጋራ ለመጠቀም ሁሉም ሰው ድምፅ አለው ማለት ነው። ስለዚህ ያው አንድ ሁለት ሰው ብቻ አይደለም እዚህ ባንድ ውስጥ ሙዚቃ የሚያቀናብረው ማለት ነው።
ከጃኑ ባንድ አራት ድምፃውያን መካከል ሀሌሉያ ተክለ ጻዲቅ አንዷ ናት። ለሙዚቃ ያላትን ፍቅር ባጭሩ እንዲገልጻልኛለች።
በጣም ወዳለሁኝ እና በተቻለኝ መጠን አንደርስታንድ ባረገው ሌቭል ያህል ሙዚቃን በስከልቤ መጫወት ወዳለሁ።
የጃኑ ባንድ ሲመሰረት ከጅምሩ ከቀድሞ የባንዱ ስራ አስኪያጅ ከነበሩት በአቶ አዲስ ከሰስ አማካኝነት ሙያዊ አስተያየቶችን ሰጥቷቸዋል። አሜሪካዊው እውቅ ሙዚቀኛ ቢላስዌል የጃኖ ባንድ አባላትን መቼ እንዳገኛቸው ባጭሩ እንዲነግሩናል።
ጃኑን የማውቃቸው ገና ሲሰባሰቡ ጀምሮ ነበር። እናም እንዴት ቢሰሩ የተሻለ ስኬት ሊያመጡ እንደሚችሉ የራሴን ተሞክሮ አካፍያቸው ነበር። አሁን ባላቸው ችሎታና ጥንካሬ የኢትዮጵያን ሙዚቃ ከሮክ ስልት ጋር በማዛመድ የሰሩት ሙዚቃ በብዙዎች ዘንድ ተቀባይነት ማግኘቱን ስመለከት ያስደስተኛል። ጊታር ለሮክ የሙዚቃ ስልት ከፍተኛ ሚና አለው። ይህንን ስልት ከሌሎቹ ለየት የሚያደርገውም ጠንከር ብሎ የሚሰማው የጊታር ድምፅ ነው። በጃኑ ባንድ ውስጥም ጊታር በጥሩ ሁኔታ የሚጫወት ሙዚቀኛ አለ፣ ሚካኤል ኃይሉ።
የጃኖ ባንድ መሪ ድምፃዊ የሆነውን ዲበኩሉን ፈተናዎች ከፊታችሁ ሲገጥማችሁ እንዴት ነው የምታሳልፉት ብዬ ጠይቄው ነበር።
በተቻለ መጠን በጥንካሬ ለመስራት እየሞከርን ነው። እኔ ራሴን እንግዲህ ከጃኖ ጋር ጥሩ ነገር እየሰራን ስታንዳርድ ያለው ሙዚቃን ብዙ ወጣት ደጋፊዎች አሉን። የሚገርም እዚህ ሀገር የኛ ብዙዎቹ ደጋፊዎች በሃይ ስኩል እና በኮሌጅ ውስጥ ያሉ ተማሪዎች ናቸው እና ለእነሱ የሆነ ትልቅ ነገርን መጥለን ማለፍ ነው ሁል ጊዜ የምንፈልገው።
ለጃኖ ባንድ የሙዚቃ አባላት ረጅም እድሜንና ስኬትን እየተመኘው ከእኛ ጋር ላደረጉት አጭር ቆይታም ምስጋናዬን አቀርባለሁ።
Marishat maro lala yalane mali manye yanchingala Mariye marishat maro lala yalane mali manye yanchingala tamo dimmer milal mare lebna tamo magre gonde mare magne gonde vanzer ken kwan mare abenne de lemia malene mare lebna tamo dimmer milal mare lebna tamo magre gonde magne gonde banzal ke kwan mare ye abenne de
ጃኖ ባንድን እናመሰግናለን። የምትከታተሉት የጋቢና ቪኦኤን ዝግጅት ነው። ዝግጅታችን ወደ መጠናቀቁ ነው። አንድ የመጨረሻ ዝግጅት ይቀረናል። የጅቡቲ መንግስት ከኢትዮጵያና ከቻይና ጋር ያደረገችው የነዳጅ ፍለጋ ግንባታ ስምምነት በምስራቅ ኢትዮጵያ የሚገኙትን የሶማሊያ አማጺ ቡድን አስቆጥቷል። መስታወት አራጋው አጠር ያለ ዘገባ አላት።
ጅቡቲ ስፋቱ አነስተኛ ቢሆንም ለቀይ ባህር ባላት የወደብ ቅርበት በብዙዎች የውጭ ባለሀብቶች የንግድ እንቅስቃሴ ተፈላጊ ያደርጋታል። ባለፈው ሳምንት የጅቡቲው ፕሬዝዳንት እስማኤል ኦማር በኦጋዴን ለታቀደው የነዳጅ ማውጣት ስራ መጀመር የመሰረት ድንጋይ አስቀምጠዋል። ይህ ግንባታ ጋዝን ወደ ፈሳሽነት የሚቀይር ፋብሪካን የሚጨምር ነው። የግንባታው ስፍራም ከጅቡቲ 16 ኪሎ ሜትር ርቀት ላይ የሚገኝ ነው። ከኢትዮጵያ እስከ ጅቡቲ ወደብ ወደ 800 ኪሎ ሜትር የሚጠጋው የነዳጅ ማስተላለፊያ ቱቦ መዘርጋትም በስምምነቱ ተካቷል። የዚህ ግንባታ ስራ ወደ 4 ቢሊዮን የአሜሪካ ዶላር እንደሚፈጅ የጅቡቲው የተፈጥሮ ኃይል ሚኒስትር አቶ አሊ ያኮብ መሐሙድ ገልጸዋል። ፖሊ ጂሲኤል የተባለው ስምምነቱን የፈረመው የቻይና ድርጅት ለግንባታው የሚያስፈልገውን ወጪ እንደሚሸፍንና ነዳጁ ወደ ቻይና እንደሚላክ አስታውቋል። በዚህ ስምምነት የጅቡቲ ኢኮኖሚ እንቅስቃሴን በእጅጉ ያድጋል ብለዋል የጅቡቲ የተፈጥሮ ኃይል ሚኒስትር አቶ አሊ ያኮብ መሐመድ።
ጅቡቲና ለፈይዳ ውጅርታ ዶርታ ኢን ዱርዱ
የጅቡቲ መንግስት በከፍተኛ ደረጃ ተጠቃሚ ይሆናል። ለ700 ስራ ፈላጊዎችም የስራ እድልን ከመፍጠር አንስቶ ግንባታው እንደታቀደው ከተጠናቀቀ ለብዙ ሺህ ሰዎች የስራ እድል የመክፈት አቅም ያለው ነው።
ይህ የነዳጅ ፍለጋ ስራ ጅቡቲ ከአንድ የቻይና የግል ድርጅት ጋር ያደረገችው ነው። በእቅዱ መሰረት ከተከናወነ እንደ አውሮፓውያኑ አቆጣጠር በ2018 የግንባታው ስራ ተጠናቆ ነዳጅ የማውጣት ስራው ይጀምራል። የጅቡቲው የተፈጥሮ ኃይል ሚኒስትር ይህ ለሀገሪቱ የመጀመሪያው ከፍተኛው የግል ፕሮጀክት እንደሆነም ተናግረዋል።
በአመት ወደ 3 ሚሊዮን ቶን የሚጠጋ የተፈጥሮ ጋዝ እናገኛለን ብለን ያቀድ ነው። በተከታዩ 3 አመታትም ከ10 ሚሊዮን ቶን በላይ ለማግኘት አቅደናል።
በሌላ ወገን ጋዙ በተገኘበት ስፍራ የሚንቀሳቀሱና የኢትዮጵያን መንግስት የሚፋለሙ ሸማቂዎች ፕሮጀክቱን ተቃውመዋል። የኦጋዴን ነጻ አውጪ ግንባር በመባል የሚታወቀው ኦኤንኤልኤፍ አማጺ ቡድን ግንኙነት ኃላፊ አብዱራህማን ማህዲ የተደረገው ስምምነት ተቀባይነት የለውም፣ ስምምነቱ የአካባቢው ነዋሪ የሆኑትን የደቡብ ኦጋዴን ጎሳዎችን አላማከረም፣ ስለዚህ መቀጠል የለበትም ብለዋል። የጅቡቲው የተፈጥሮ ኃይል ሚኒስትር ግን በቅርቡ የነዳጅ ቁፋሮውን ስፍራ እንደጎበኙና የጸጥታ ማስከበር ስራው እየተከናወነ መሆኑን ገልጸዋል። ስምምነቱ የተካሄደው በሁለት ነጻ ሀገሮች መካከል እንደሆነና ከኢትዮጵያ ጋር ሀገራቸው በርካታ ሌሎች ፕሮጀክቶች እንደምታካሂድ ገልጸው ጥቅሙ ለሁለቱም ሀገሮች ነው ሲሉ አስምረውበታል። ከኢትዮጵያ መንግስት እስካሁን ምንም አይነት መግለጫም ሆነ አስተያየት ስለ ስምምነቱ አልተሰጠም። እንደ አውሮፓውያኑ አቆጣጠር በ2007 የኦጋዴን ነጻ አውጪ ግንባር በመባል የሚታወቀው አማጺ ቡድን በምስራቅ ኢትዮጵያ አቦሌ በተባለች ትንሽ መንደር በነዳጅ ፍለጋ ስራ ላይ የተሰማሩ 9 ቻይናውያንን ጨምሮ በርካታ ሰዎችን እንደገደሉ የሚታወስ ነው።
ለዛሬ ፕሮግራማችንን ጨርሰናል። ፕሮግራማችንን በፌስቡክ ቪኦኤ አምሃሪክ፣ በትዊተር እንዲሁም ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን።
እንግዲህ በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው መስታወት አድራጋውና
ጽዮን ግርማንን። ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
I want